ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞ ተጀምሯል። ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን። ዛሬ ምሽት ከወጣትነቱ ጀምሮ በማኅበረሰብ ለውጥ ሲሠራ፣ ሲወተውት፣ ሲጽፍ፣ የመገናኛ ብዙሃን ለመገንባት ሲሠራ የቆየ አሁን ጎልማሳ ሆኛለሁ ይላል የጋቢና እንግዳችን ጃዋር መሐመድ። ጃዋር ወደ ኢትዮጵያ በዚህ ሳምንት መጨረሻ ሊገባ ነው።
በሕዝቦች መካከል ግጭት እንዳይፈጠር፣ ግጭቶች ካሉ ደግሞ እንዲፈቱ እንፈልጋለን። በምስራቅ በምናደርገው ውይይት በኦሮሚያና በሶማሌ ድንበር የተፈጠረው ግጭት እንዲቆምና በፍጥነት ወደ ሰላም የምንገባበት ሁኔታ ላይ ከሁለቱም ማህበረሰቦች ጋር የሁለቱም ምሁራን፣ የሁለቱም አመራሮች የማቀራረብ ስራ እንሰራለን።
ወደ ተለያዩ የክልል ከተሞች በመጓዝ የማህበረሰብ ውይይት ሊያደርግ አቅዷል። በተለይ ከወጣቶች ጋር አብሮ ሊወያይ፣ አብሮ ሊሰራ በኢትዮጵያ የጥናትና ምርምር ተቋም ሊመሰርት ያስባል።
ሌት ተቀን አብሬያቸው እየሰራው አጠገባቸው ኖሬ አጠገባቸው ሆኜ የእነሱን ስሜት በቀጥታ ከፊታቸው ላይ ማንበብ አለመቻሌ፣ ከእነሱ ጋር እነሱ ሲጋፈጡ የነበረውን ዱላ ጥይትና ቡጢ ለመጋፈጥ አለመቻሌ ሁሌም ቶርቸር ያደርገኝ ነበረ። አሁን እዛ በመገኘትህ የዱላውና የቡጢ ዘመኑን ቢያልፍ ከእነሱ ጋር ለመወያየት እነሱን ለማየት ነው ትልቁ ጉጉቴ ይሄ ነው።
ጃዋር በጋቢና ተሳፍሮ አብሮን ያመሻል። ተስፋውን፣ ህልሙን፣ ሊሰራ ያቀደውን፣ ኢትዮጵያ ሲገባ ደግሞ እንደዚህ ክፉኛ የናፈቀውን ጉዳይ ያብራራልናል። አስቀድሞ እንደገለጸው ዛሬ በምንጀምረው ቦሌ ቦሌ ተከታታይ ዘገባ ጋቢና ቪኦኤ ቦሌ ቦሌ። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዚምባብዌ ሰብአዊ መብት ታጋዮች በድረ ምርጫው በመዲናይቱ ሐራሬ የሶስት ሰዎች ሕይወት ያጠፋውን የወታደሮችን እርምጃ አውግዘዋል። የሀገሪቱ የምርጫ ኮሚሽን ዘገየ የተባለውን የምርጫ ውጤት በቅርቡ እንደሚያሳውቅም ገልጿል። በሕጉ መሠረት ውጤቱን ለማሳወቅ እስከ መጪው ቅዳሜ ድረስ ጊዜ እንዳላቸው ባለሥልጣናቱ ተናግረዋል። በቅርቡ እንደሚያሳውቁም ተገልጿል። ለፕሬዚዳንትነት የሚወዳደሩት ተቃዋሚው ኔልሰን ቻሚሳ ባለፈው ሰኞ አሸናፊ እኔ ነኝ ብለዋል። ትናንት ታዲያ በብዙ መቶዎች የሚቆጠሩ የተቃዋሚው ፓርቲ ደጋፊዎች የምርጫ ኮሚሽኑ በር የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ በፖሊሶች ላይ ድንጋይ እንዲወረወር ፖሊሶች ሲወረወር ፖሊሶች ደግሞ እምባ አስመጭ ጋዝ ተኩሰዋል። የውሃ ግፊትም ተጠቅመዋል። ከዛ በኋላ ወታደራዊ ተሽከርካሪዎች በየመንገዱ ሲዘዋወሩም ታይቷል። ወታደሮች በመንገደኞች ላይ ሲተኩስና ሰዎችን ሲደበድቡ እንደታዩም ተዘግቧል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን የተላከ ደብዳቤ መቀበላቸውን የዋይት ሀውስ ቤተ መንግሥት ጠቁሟል። ባለፈው ሰኔ ወር ላይ ሲንጋፖር ስለተካሄደው ስብሰባ የሚመለከት መሆኑም ታውቋል። ከሊቀመንበር ኪም የተላከው ደብዳቤ ፕሬዚዳንት ትራምፕ የተቀበሉት ትናንት ረቡዕ ነው። በሁለቱ መሪዎች መካከል የሚካሄደው የመልእክት ልውውጥ ሲንጋፖር ያደረጉት ስብሰባ የሚገኝበትን ሁኔታ ለማወቅና በገቧቸው ቃሎች ላይ ለመግፋት የታለመ ነው ሲል የዋይት ሀውስ ቃል አቀባይ አስረድቷል። ባለፈው ሰኔ ወር ባደረጉት ስብሰባ የኮሪያ ልሳነ ምድር ከኒውክሌር መሳሪያ ነጻ ወደ ማድረግ የሚያመራ ጥረት ለማካሄድ መሪዎቹ ቃል ገብተዋል። ይሁንና ሁለቱ መሪዎች የፈረሙት ሰነድ ሰሜን ኮሪያ መቼና እንዴት ከኒውክሌር መሳሪያ ነጻ ልትሆን እንደሚችል አይገልጽም። ትራምፕ ዛሬ ማለዳ ለመልካሙ ደብዳቤው አመሰግናለሁ፣ በቅርቡ ላገኘው ተጓጓለሁ የሚል መልእክት አስተላልፈዋል። አያይዘውም ትራምፕ ሰሜን ኮሪያ የአሜሪካ ወታደሮች ቅሪት አካል የተባሉ ጭነቶችን ለዩናይትድ ስቴትስ ማስረከቧንም ኪምን አመስግነዋል። የትራምፕ አስተዳደር ወደ ቻይና ሀገር በምታስገባው ወደ 200 ቢሊዮን ዶላርስ የሚያወጣ ሸቀጣ ሸቀጥ ላይ የሚደረገውን ቀረጥ ወደ 25 ከመቶ ከፍ ለማድረግ በዛተበት በአሁኑ ወቅት ቀረጥ የማጠናከሩ ተግባር ዓለምን ከማሳዘን በስተቀር ሌላ ፋይዳ የለውም ስትል ቻይና አስጠንቅቃለች። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። የማስተናግዳችሁ ሄኖክ ሰማእግዜር ነኝ።
Gabina VOA, let's cross boundaries together.
በርካታ ኢትዮጵያውያን ወጣት ጎልማሶች አዛውንቶች ወደ ኢትዮጵያ ለመግባት በተለይ በውጭ ሀገር ይኖሩ የነበሩ በሀገራቸው ለመስራት ኢንቨስት ለማድረግ እንቅስቃሴ ጀምረዋል። የፖለቲካና ወከባ ስርዓትን ሸሽተው ክስ ተመስርቶባቸው ወደ ሀገር እንዳይገቡ ስማቸው በጥቁር መዝገብ ተቀምጦ ለዘመናት ሀገራቸውን ያላዩ ጉዟቸውን ወደ ኢትዮጵያ በቦሌ አውሮፕላን ጣቢያ በኩል ለማድረግ እያቀዱ ነው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሜን አሜሪካ ባደረጉት ጉብኝት ዜጎች ወደ ሀገራቸው እንዲገቡም ጠይቀዋል፣ እንዲሰሩም ጠይቀዋል፣ የቴክኖሎጂ ሽግግርም እንዲኖር ጠይቀዋል። ጋቢና ቪኦኤ ታዲያ የእነዚህን ተመላሽ ኢትዮጵያውያንን ተስፋ፣ ህልምና ቀጣይ ኑሮ የሚያሳይ አዲስ ተከታታይ ዘገባ ይጀምራል። ዛሬ ቦሌ ቦሌ ይባላል። ጋቢና ቪኦኤ ቦሌ ቦሌ። የዛሬው የጋቢና ቦሌ ቦሌ ዝግጅት እንግዳ ጃዋር መሐመድ ነው። በዚህ ሳምንት ማብቂያ ወደ ኢትዮጵያ ይገባል። እሁድ ዕለት በሚሊኒየም አዳራሽ ትልቅ ጉባኤ ጠርቷል። አነጋግሬው ነበር። ጃዋር መሐመድ የኦሮሚያ ሚዲያ ኔትወርክ ስራ አስፈጻሚ፣ ወደ አዲስ አበባ ወደ ኢትዮጵያ ለመግባት ጥቂት ቀናት ይቀሩሃል። ይህንን አስመልክቶ ጉዞህ ምን እንደሚመስል ለመነጋገር ነው። በቅድሚያ ፈቃደኛ ስለሆንክ እናመሰግናለን።
ሄኖ ካንተንና ቪኦኤንም ከልብ አመሰግናለሁ።
እንግዲህ በቅድሚያ በስንት ጊዜ ነው ወደ አገርህ የምትገባው?
የመጨረሻ ጊዜ ኢትዮጵያ የነበርኩት በ2008 እንደ አውሮፓውያን አቆጣጠር ነው። ከአስር ጊዜ በኋላ ነው። ግን ከሀገሬ ወጥቼ ለትምህርት ከወጣሁ አሁን 15 ዓመት ሆነኝ። አሜሪካ ከመጣሁ 13 ዓመት ሆነኝ።
በዚች ትንሽ እድሜህ ብዙ የስደት ዘመን አሳልፈሃል ማለት ነው።
ኧረ ስደተኛ አልነበርኩም፣ በትምህርት ላይ ነበርኩ። ከዛ በኋላ ከኢትዮጵያ መንግስት ጋር ቂም ስንያያዝ እና ነገሮች ሲጦፉ ፓስፖርቴንም አላሳድስ አሉ። እዛ ያው እዚሁ ቀረሁ ለጊዜው። ያው አሁን ልመለስ ነው።
እንግዲህ አሁን ምንድን ነው የፖለቲካው ሁኔታ? ለውጡን ከጠቅላይ ሚኒስትሩ ጋር በሚኔሶታ በመድረክ እጅ ለእጅ ተጨባብጣችሁ በመደመር ጉዞ ላይ በሶስቱ የዩናይትድ ስቴትስ ከተሞች በተካሄደው በተለይ በሚኔሶታ በሰፊው ነው ከመሪዎቹ ጋር የተወያያችሁት። እስኪ ውይይታችሁ ምን ይመስል ነበረ? በአጠቃላይ ወደ ሀገር ውስጥ እንድትገባ የጋበዙ ሁኔታዎች ምንድን ናቸው?
ወደ ሀገር ለመግባት ከወሰንኩ ወይስ ያለው ድሮም ያልገባሁት አንደኛ ከሀገር ቤት ብዙ ነገር መስራት ስለማልችል ከዚህ የሚሰራውን ነገር ለዛ ነው። ሁለተኛ ደግሞ ክስ ነበረብኝ። ክሱ ከተነሳና ሁኔታዎች ከተመቻቹ መመለስ አለብኝ ብዬ ከወሰን ከወር አለፈኝ። ከአመራሩ ጋር ብዙም የተወያየ ነው ስለ እኔ ጉዞ የዛን ያህል አልነበረም። የደህንነት ጉዳይ ብቻ ነው የተወያየ ነው። ግን በሀገር ጉዳይ ላይ እየሰሩ ያሉትን ስራ አብዴት ሰጥተውኛል። እኔም የሚታይኝን ድክመቶች በተለይ በሀገሪቷ ውስጥ የጸጥታ ጉዳይ በማስፈን በፍጥነት ሀገሪቷን ወደ ዲሞክራሲ ለማሸጋገር መደረግ ያለባቸው በምርጫ ጉዳይ ላይ ከተቃዋሚው ጋር መደራደር እንዳለባቸው፣ ኢኮኖሚውን በፍጥነት መልሰን ማቋቋም እንዳለብን፣ በኢህአዴግ ውስጥም ውይይቶች እንዲካሄዱ እና ነገሮች ወደ ግጭት እንዳይመሩ የመቀልበስ ሁኔታ መካሄድ እንዳለበት፣ በክልሎች መካከል ያሉ ግጭቶችንም በሰላም መለወጥ እንዳለብን፣ በክልሉ በቀጠናው ማለትም በኢስት አፍሪካም ያሉ ጉዳዮችን በናይሮቢ ሄጄ የታዘብኳቸውን ጉዳዮችንም እንዲሁም በአውሮፓ በተዘዋወርኩበት ወቅት በተለያዩ መንግስታት እና ዲፕሎማቶች እንዲሁም ምሁራን ስለ ለውጡ ያላቸውን አስተያየት አካፍያቸው ሰፊ ውይይት አድርገናል።
ጃዋር፣ እንግዲህ በተለያዩ የውጭ ሀገር መሰረታቸውን አድርገው የመገናኛ ብዙሀንም እንደዚሁም ማህበረሰቦችን ከሚመሩት በእድሜ እንደው አነስ የምትለውም አንተ ነህ። ኢትዮጵያ ውስጥ በጣም ሰፊ የሆነ የወጣቶች እንቅስቃሴ ከመንገድ ጀምሮ እስከ ማዕከላዊ የፖለቲካ ስልጣን ድረስ ከፍተኛ የሆነ የወጣቶች ወይም በእድሜ አነስ ያሉ ሰዎችን የሌላ ትውልድ ሰዎችን ያሳተፈ የፖለቲካ እንቅስቃሴ ይታያልና አንተንም የዚህ አካል እንደሆንክ ነው ብዙዎች የሚያምኑት። በአጠቃላይ ወጣቱ በኢትዮጵያ የሚያደርገው የፖለቲካ እንቅስቃሴ አልፎም ደግሞ አንተ የሚኖረው ተሳትፎ ምን ይመስላል? በአጠቃላይ ሁኔታው
ተዘጋለ ይሄ ነው። የዛሬ ምን አረጀናለም የዛሬ 8 ዓመት 9 ዓመት ስንወያይ ነበር የሀገራችን ፖለቲካ አባቶቻችን ትውልድ ታንቆ ስለተቀመጠ ወጣቱን መጀመሪያ ነጻ አውጥተን የፖለቲካ ተሳትፎን ማሳደግ አለብን ብለን አንተን በሚዲያው እኔም በተለያየ መልኩ ስንሳተፍ ነበረ። የተሳካልን ይመስለኛል። ዛሬ በመንግስት ውስጥ እንዲሆን በጣም ብዙ ወጣቶች በአመራር ደረጃ ከሚኒስተር እስከ ክልላዊ አመራር የያዙበት ሁኔታ አለ። በተቃዋሚውም መልክ በሚዲያውም በአካዳሚያውም አይ ቲንክ የኛ ጀኔሬሽን አባቶቻችን ተቆጣጥረውት የነበረውን የፖለቲካ መድረክ ለህዝቡ ጥቅምና ለሽግግር ሲል መልሶ እየተቆጣጠረ ያለበት ሁኔታ ነው ያለው። በዚህ ውስጥ እኔም የራሴን ሚና ተጫውቻለሁ። ከእንግዲህ እኔም አንተም እኮ ወጣቶች አይደለንም። ከእንግዲህ አሁን ወደ ጉልምስና እየሄድን ነው፣ ሽበት እየመጣ ነው። እንደ ዱሮ ብዙም መዝለል አንችልም። ከእንግዲህ ነገሮችን የማርገብ ሰላም የማምጣት በእድገት የማምጣት ላይ የሚቀጥለው ትውልድ የተጎሳቆለች ጭቆና ያለባት ኢትዮጵያ ሳይሆን ሰላም ያለባት ዲሞክራቲክ የሆነች ህዝባችን ጥሮ ግሮ ተስማምቶ የሚኖርበት ሀገር ለመገንባት ኃላፊነት ያለብን እንደሆነ ነው የሚታየኝ። ይህንን ኃላፊነት ለመውጣት ነው የምመለሰው።
እንግዲህ የምትመለሰው ለጥቂት ጊዜ ነው። እቅድህ ምንድን ነው? እንደዚሁም የማህበረሰብ ጉባኤ አስበሃልና እስኪ ከጉባኤው ተነሳና የረጅምና የአጭር ጊዜ እቅድህን እንነጋገራለን።
እንግዲህ በሚሊኒየም አዳራሽ የእሁድ ዕለት የሚመጪው እሁድ ሐምሌ 29 ትልቅ ስብሰባ አለን። እዚህ ላይ ከፍተኛ የመንግስት ባለስልጣናት በሙሉ የተቃዋሚ አመራር፣ የሀገር ሽማግሌዎች፣ የሃይማኖት መሪዎች ኦፍኮርስ እንዲሁም ወጣቱ በስፋት ይሳተፋል። እዚህ ይህንን ድል ሁለት ነገር ነው የምናደርገው። አንደኛ ወይም ይህንን በይፋ የምንመረቅበት ነው። ዋነኛው ግን የዛሬ 2 ዓመት በትግሉ ጊዜ በኦሮሚያ ሙሉ ትልቅ ሰልፍ የተካሄደበት ግራንድ ኦሮሞ ፕሮቴስት ያልነው የኦገስት 6 ሰልፍ ነበረ። ትግሉን ትራንስፎርም ያደረገ ስለነበረ ያንን ቀን ለማስታወስ በዛ ላይ የተሰው ወንድሞቻችንን ለማስታወስ ነው የምንመለሰው። በዛ ላይ ለሀገር ግንባታ ለወደፊት ምን ማድረግ ያለብን የሚል ላይ ሰፊ ያሉ ንግግሮችን እና ትዕይንቶችን እንሰራለን ብለን እናምናለን። ከዛ በኋላ በአዲስ አበባ ዩኒቨርሲቲ፣ በድሬዳዋ፣ በሐረር፣ በጅማ፣ በመቀለ እንዲሁም በጎንደር ከምሁራንና ከህዝብ ጋር ውይይት ለማድረግ አስቤያለሁ። እኔም ፕሮፌሰር እስኬልም ሌሎችም አብረን የምንሄደው በዚህ ላይ ትልቁ በተለይ በዚህ ዙር ትልቁ አቴንሽን የሰጠ ነው። በህዝቦች መካከል ግጭት እንዳይፈጠር፣ ግጭቶች ካሉ ደግሞ እንዲፈቱ እንፈልጋለን። በምስራቅ በምናደርገው ውይይት በኦሮሚያና በሶማሌ ድንበር የተፈጠረው ግጭት እንዲቆምና በፍጥነት ወደ ሰላም የምንገባበት ሁኔታ ላይ ከሁለቱም ማህበረሰቦች ጋር የሁለቱን ምሁራን የሁለቱን አመራሮች የማቀራረብ ስራ እንሰራለን። እንዲሁም ደግሞ በሐረሪ ክልልና በአካባቢው ባሉ የኦሮሞ ወረዳዎች መካከል ያሉ ትንንሽ ችግሮችንም ለመፍታት እንጥራለን። በመቀሌ የትግራይ ህዝብ አሁን ያሉ አንዳንድ ችግሮችን እና የእነሱን ስጋት ለማዳመጥ ነው ወደዛ የምናቀናው። በአማራ ክልል ደግሞ የተጀመረውን የሁለቱን ህዝቦችና አመራር የማቀራረብ ስራ የበለጠ ለማጠናከር ሙከራ የምናደርግበት ይሆናል። በጅማም ደግሞ በምዕራቡ የሀገራችን ክፍል ያለው ብሳትነት በተጠበቀ መልኩ ህዝቡ ተከባብሮ ወደ ግጭት ሳይገባ የሚሄድበትን ሁኔታ ልንወያይ ነው እና በዚህ መልኩ ነው እቅድ ያዝነው። ይሄ የመጀመሪያው እቅዳችን ነው። ከዛ በኋላ ግን ሰፊ የሆነ በተለይ እንደ ሚዲያም ሆነ እንደ ምሁራን ያለንን ኃላፊነት ለመወጣት አቅደን ነው ይህን ያለ ነው። ሄኖክ፣
እንግዲህ ይህንን በምን አቅም ነው የምታደርጉት? እንደ መገናኛ ብዙሀን መሪዎች ወይም ደግሞ እንደ ማህበረሰብ ለውጥ አቀንቃኞች በምን አቅም ነው ይህንን ልታደርጉ ያሰባችሁት?
ከሁሉም እያጣቀስን ነው። ሚዲያውንም እንጠቀማለን። በምሁራን ደረጃም እናደርገዋለን። ተሰሚነትም ስላለን በሁሉም እናደርጋለን። ሁሉም ነገር ወደ ጦር ግንባር አይደለ አሁን ደግሞ ነበር ሲባል የነበረው አሁን ሁሉም ነገር ወደ ሰላምና ዲሞክራሲ ግንባታ ልናደርገው እንፈልጋለን። ያለንን ማንኛውንም ሪሶርስ እውቀታችንን፣ ተሰሚነታችንን፣ ያሉንን ተቋሞች በሙሉ በመጠቀም የፖለቲካ አመራሩ ሽግግሩን በፍጥነት እንዲያደርግ ጫና እየፈጠርን ህዝባችን ደግሞ የጫናው አካል ግን እንቅፋት ሊሆኑ የሚችሉ ይህንን ሽግግር ሊያስተጋግሉ የሚችሉ ግጭቶችና አንዳንድ ችግሮች በመንግስት ብቻ ሳይሆን በሲቪክ ማህበራት በሲቪክ ኮሚኒቲው መሰራት ስላለባቸው ያንን እኛ እንደ ሚዲያም እንደ ምሁራንም እንደ ዜጎችም እንደ ታዋቂ ግለሰቦችም ሚናችን በመጫወት ህዝባችንና ለውጥ እያደረገ ያለውን የመንግስት አመራር ልናግዝ እንሞክራለን።
እንግዲህ የቀድሞ የአዲስ አበባ ዩኒቨርሲቲ ፕሮፌሰርን የአፍሪካ ሂስትሪ መምህሬን ዶክተር እዝቅኤል ጋቢሳን ይዘህ ነው የምትሄደው። በአህጉሩ በስፋት በትምህርትም በማሳተምም ወጣቶችን ሜንተር በማድረግም ሰፊ ሚና የተጫወቱ ምሁር ናቸው። በአጠቃላይ ግን ጃዋር፣ ብዙ ሰዎች ጃዋር ወደ ፖለቲካ ይገባ ይሆን ይላሉ፣ አንተ ደግሞ የማህበረሰብ በተለይ የጥናት ተቋሞችን መመስረት ነው ትላለህ። ውሳኔ ላይ ደርሰሃል ወይስ አሁንም በበፊቱ አቋምህ ነው ያለው?
ያ የጸና አቋሜ ነው። ከልጅነቴም ሳስበው የነበረው ነው። እኔ ችሎታዬ ማስተማር ነው፣ አጂቴት ማድረግ ነው። አይ ቲንክ ኢትዮጵያ በአሁኑ ወቅት ጥሩ አመራር አላት። በመንግስት ውስጥም ጠንካራ አመራር አሉ። ልዩነታችን እንዳለ ሆኖ በራሳቸው መንገድ በፍጥነት የሚሄዱ የሚያስቡ ህዝብ የሚያዳምጡ አመራሮች በክልል ደረጃ መጥተዋል። ዶክተር አብይ፣ ለማ፣ ገዱ፣ ንጉሱ ጥላሁን፣ አምባቸው፣ አህመድ ሺዴ በጣም ኢምፕረሶኛለሁ እዚህ ባየኋቸው መልኩ። ስለዚህ በመንግስት ውስጥም ጥሩ አመራር መጥቷል። በተቃዋሚውም ደረጃም ሰብሰብ ባይሉም በቀለ ገርባ፣ እነ መረራ ጉዲና፣ ዶክተር ብርሃኑ ነጋ ሲመለስ እነዚህ በቂ የሆነ የፖለቲካ አመራር ይሰጡናል የሚል ተስፋ አለኝ። ስለዚህ እኔ ባለሁበት ምህዳር ውስጥ ባለሁበት ህዋ ውስጥ መቀጠል ፈልጋለሁ። ይሄም የሲቪክ ማህበራት፣ የሲቪክ ስራ፣ የምሁራን ስራ፣ የሚዲያ ስራ፣ የቲንክ ታንክ ስራ። ቲንክ ታንክ አቋቁማለሁ ስመለስ። አሁን እዛ ምሁራኑ የፖሊሲ ግብአት፣ የስትራቴጂ ግብአት ለፖለቲካ አመራሩ ለተቃዋሚም ሆነ ለመንግስት አመራሩ መስጠት መቻል አለባቸው። እዚህ የምንኖርበት ሀገር እንደምታውቀው ይሄ ነው። ከተለይ ዲሲ ስለምትኖር የፖለቲካ አመራሩ የሚሰራውንም የሚያወራውንም የሚቀልባቸው ቲንክ ታንኮች ናቸው። እውቀትን ዩኒቨርሲቲዎች እውቀት ያመነጫሉ። ቲንክ ታንኮች እነኛን እውቀት በአጤራራ መልክ አሳምረው አስተካክለው ለፖለቲካ አመራሩ ያጎርሳሉ። ፖለቲካ አመራሩ ደግሞ ያንን እውቀት በመጠቀም ሀገር ይመራል፣ ሀገር ይገነባል። እዛ ውስጥ ነው መሳተፍ ፈልገው እንጂ በፖለቲካ አመራር ውስጥ ለመውጣት ፍላጎትም አላማውም የለኝም። ለሚቀጥሉት ጥቂት ዓመታት በተለይ በሰላም ላይ በመስራት ከዛ በኋላ ጡረታ በመውጣት በኢትዮጵያ ታሪክ ለመጀመሪያ ጊዜ በያንገስት ኤጅ ጡረታ የወጣ በሚል ከአንተ ሽልማት ለመቀበል እያሰብኩ ነው።
ይህን በቃ እንዲሳካል ሁሉ እመኛለሁኝ። ግን እንደው ከዚህ ጋር ተያይዞ ስለ ፖሊሲውም ስላነሳ እስካሁን ባለፉት ከሶስት ወር በላይ ባሉት ጊዜ ውስጥ በርካታ ነገሮች የአካባቢ ሰላም ጸጥታን በተመለከተ፣ የኤርትራን ጉዳይ በተመለከተ፣ በሀገር ውስጥ ያለውን የፖለቲካ ሁኔታ፣ የፖለቲካ እስረኞችን በተመለከተ በጣም በርካታ ስራዎች ተሰርተዋል። መሰራት አለባቸው ተብለው ደግሞ የሚታመኑትን መጠቆም ነው እና በተለይ እንዳንተ የማህበረሰብ ለውጥ አቀንቃኝ ሰዎች ስራም ኃላፊነትም አሁን የምትጓዝበት በተለይ በህዝቦች መካከል ዘርን ያማከለ ሃይማኖትን ያማከለ ግጭቶች ይታያሉ። በሀገሪቱ ውስጥ በተለይ የአካባቢ የቀበሌ የጎጥ አስተዳደር ጋቨርናንስን በስፋት ኃላፊነትና ተጠያቂነት ባለው የማስፈን ስራ መሰራት እንዳለበት ይጠቆማል። የተለያዩ የሰብአዊ መብት ድርጅቶች የኢትዮጵያ መንግስት የዜጎቹን ደህንነት ማስጠበቅ አለበት እያሉ እየወተወቱ የሚገኙበት ሁኔታ ላይ ነው ያለ ነው አሁን። ከዚያም ባለፈ የምጣኔ ሀብቱን ሁኔታ አንስተሃል። በአጠቃላይ በዚህ ጉዞ ታዲያ በተለያዩ የክልል ከተሞች ከወጣቶች፣ ከመሪዎች፣ ከተለያዩ ሰዎች ጋር በምትነጋገር ጊዜ የአካባቢ አስተዳደርን አስመልክቶ ለመንግስቱም የምታስተላልፈው መልእክት ምንድን ነው? የችግሩ መንስኤ ምንድን ነው ብለህ ታስባለህ? እንዴትስ ነው ከህዝቡ ጋር ይህንን አስመልክቶ የማህበረሰቡ ውይይቱ ላይ ልትወያይበት ያሰብከው?
እንግዲህ ይሄ የመንግስት ኃላፊነት ብቻ አይደለም፣ ህዝቡም አብሮ መስራት አለበት። የኔና ያንተ ትውልድ ይሄ ወጣቱ አንድ ነገር አስመስክሯል። ጨቋኝ ስርዓትን ፍርክስክሱን ማውጣትን እንደሚችል አንድ ጠመንጃ ሳይተኩስ በስትራቴጂ በመመራት ግራስሮት አክቲቪዝምን እና ሶሻል ሚዲያን በመጠቀም አምባገነናዊ ስርዓትን ማፍረስ እንደምንችል አረጋግጠናል። ያ ግን የትግሉ የመጀመሪያው አካል ብቻ ነው። ሁለተኛውና ፈታኙ የእኛ ትውልድ ሊያረጋግጠው ሊያስመሰክረው የሚገባው ዲሞክራሲያዊ፣ የተረጋጋ፣ ሰላማዊ፣ ልማታዊ ስርዓተ መንግስት መገንባት እንችላለን ወይ? ይሄ ትልቅ አሳይመንት ነው ለእኛ ትውልድ። ከነ መንግስቱ ነዋይ ጀምሮ የኢትዮጵያ ወጣቶች ዲሞክራሲያዊ ሰላማዊ ሁሉን ያማከለ የህዝብ መንግስት ለማቋቋም በብዙ መልኩ ታግለው ብዙ መስዋዕትነት ከፍለዋል። በእነሱ ጊዜ የውቀት ጥረትም ነበር፣ የሞዴል ጥረትም ነበር፣ የመገናኛ ጥረትም ነበር። በእኛ ዘመን ሁሉም የተሟላበት ጊዜ ስለሆነ ስርዓቱን በአጭር ጊዜ ውስጥ መለወጥ እንደቻል አዲስ ስርዓት መገንባት ደግሞ የሚያስቸግረን ምክንያት የለም። እኛ ፌል ካደረግን ያቺ ሀገር ፌል ታደርጋለች። ፌል ለማድረግ እኛ ለመውደቅ ደግሞ ምንም አይነት ኤክስኪውዝ የለንም። ስለዚህ አሁን ያለው ወጣት ቄሮ፣ ፋኖ፣ ዘርማው በተለያየ መልኩ የሚጠራ ወጣት ስርዓትን መጣል አስመስክሯል። አሁን ከትግል ፖለቲካ ከሬዚስተንስ ፖለቲክስ ወደ አስተዳደራዊ ፖለቲካ አክቲቪዝሙም ወደ አስተዳደራዊ አክቲቪዝም መለወጥ መቻል አለበት። የእኛ አይምሮ አስተሳሰባችን ራሱ ከእንግዲህ ከትግል ከዛ ከሬዚስተንስ ፖለቲክስ ወደ ገቨርነንስ ፖለቲክስ መለወጥ አለበት። በዚህ ላይ ሰፋ ያለ ውይይት ከወጣቱ ጋር ማድረግ መቻል አለብን። በምናደርጋቸው መድረኮች ላይ ከተቃዋሚም ከመንግስትም ከሲቪል ማህበራትም ተወካዮችን በማድረግ ክርክሮችን ውይይቶችን በስፋት የምናደርገው ይሆናል። በዚህ ረገድ ጎጥ ግጭቶችን፣ የሃይማኖታዊ የሆኑ የብሔር የቡድን የቀበሌ ግጭቶች እንዴት ምንድን ነው መንስኤያቸው፣ እንዴት እናስወግዳቸው የሚሉ ላይ ሰፊ ያለ ትንታኔ ሰፊ ያለ ውይይት ማድረግ መቻል አለብን። ከእንግዲህ በኋላ አንዱ ማዶ አንዴ ወዲህ ማዶ ቁጭ ብሎ እየተጫጫኸ መሄድ አንችልም። ትዝ ካለ የተገናኘን ጊዜ ዲሲ ላይ የማደርገው ፕሬዘንቴሽን ነበር።
የገደል ማሚቱ
ሆኖ አንዱ ከማዶ ይጮኋል፣ አንዱ ከዚህ ማዶ ይጮኋል፣ በመካከል ሰይጣን አለ ድምፁን እየቀረየረ የሚያቀርብ። ያንን መስበር መቻል አለብን እና አይ ቲንክ ጠቅላይ ሚኒስትሩ በራሱ በኩል እየሞከረ ያለው እያመጣ ያለው ቲዎሪዎች አሉ። እነዛን ቲዎሪዎች ደግሞ በምሁራዊ ትንታኔ በልምድ በታገዘ መልኩ መሬት ማስወረድ መቻል አለብን። ጠቅላይ ሚኒስትሩም ሆነ የፖለቲካ አመራሩ ቃላቸው መሬት እንዲወርድ ጫና መፍጠር መቻል አለብን። እግርግራቸው ስር እየሄድን ምክርም ተቃውሞም እየሰጠን መሄድ መቻል አለብን። ይሄን ማድረግ አለብን። ለመንግስት የምመክረው ነገር ካለ ምንድን ነው? አንደኛ ይሄ መንግስት የሽግግር መንግስት መሆኑን ራሱን በደንብ መረዳት መቻል አለበት። እንደ ሽግግር መንግስት የእሱ ትልቅ ኃላፊነት ሀገሪቷ ድልድይ ላይ ከአምባገነናዊው የወዲህ ማዶ ሸለቆ ወደሚቀጥለው የዲሞክራሲ ተራራ ማሸጋገር ስለሆነ ይሄንን በጥንቃቄና በፍጥነት በቁርጠኝነት ማድረግ እንዳለባቸው፣ በተለይ ደግሞ የሚያደርጉትን ነገር በእልህና እኔ አሸነፍኩ አንተ ተሸነፍክ በሚል ሳይሆን ሁሉን በሚያካትት መልኩ ህግና ስርዓትን ማስከበሩ እንዳለ ሆኖ ግን ዲሞክራሲን ሊያሰፍን በሚችል በህዝቦች መካከል መቀራረብን ማምጣት በሚችል እንዲያደርጉት ማጸናለሁ፣ መክራቸዋለሁ። ከወደታች ያለው መስተዳደርም የኃላፊነታቸው እንደ ድሮ ህዝብን መጨፍለቅ ሳይሆን አገልገል መሆኑን እንዲረዱት ማድረግ ሞክራለሁ። በተቃዋሚው ደረጃ ደግሞ ቁጭ ብለው በመግለጫ በጋዜጣዊ መግለጫ ብቻ ሳይሆን ህዝቡ ውስጥ በመግባት ህዝቡን በማደራጀት ህዝቡን በማሳመን ህዝቡን በማዳመጥ ላይ መስራት መቻል አለባቸው። የስርዓቱን የገዢ ፓርቲውን ድክመቶች አንጥሮ በማሳየት ብቻ ሳይሆን አልተርኔቲቭ የሆነ ተኪ የሆነ የተሻለ የፖሊሲ የስትራቴጂ በኢኮኖሚ ይሁን በማህበረሰባዊ ይሁን በህግ ይሁን በሁሉም መልኩ አልተርኔቲቭ ፖሊሲ እንዲያቀርቡ መምከር፣ መክፋት፣ ትሬኒንግ የመስጠት ስራ ላይ መሳተፍ አስፈላጊ ነው እና እዚህ ላይ እስካሁን ያካበትኩትን ልምድ ከሌሎች ምሁራን ጋር በመሆን ለመስራት ፍላጎት አለኝ።
መልካም ጉዞ፣ መልካም የስራ ዘመን እመኝልሃለሁኝ ጃዋር። ግን ያው መቼም ሰው ከሀገር ርቆ በቆየባቸው ዘመኖች ናፍቆት ይኖራል እና አዲስ አበባ ስትገባ የናፈቀህና ልታደርገው የጓጓኸው ምንድን ነው? ሀረርስ
ተው እንጂ እሱን አድማጮች መልሲስ እንግዲህ እዚህ ማየት በጣም ፈልጋለሁ። አገሬ ማየት ፈልጋለሁ። እናቴ ማየት ፈልጋለሁ። ከሁሉም በላይ ደግሞ ባለፉት 4 ዓመታት ሌት ተቀን ሲሰሩ ሲጥሩ ሲታገሉ የነበሩ ወጣቶችን አይናቸውን ማየት ፈልጋለሁ። ልጨብጣቸው ፈልጋለሁ። ላዳምጣቸው ፈልጋለሁ። አብሬያቸው ሊሆን ፈልጋለሁ እና ትልቁ ቁጭት የነበረው ላለፉት 4 ዓመታት ሌት ተቀን አብሬያቸው እየሰራው አጠገባቸው ኖሬ አጠገባቸው ሆኜ የእነሱን ስሜት በቀጥታ ከፊታቸው ላይ አለማንበብ አለመቻሌ ከእነሱ ጋር እነሱ ሲጋፈጡ የነበረውን ዱላ ጥይትና ቡጢ ለመጋፈጥ አለመቻሌ ሁሌም ቶርቸር ያደርገኝ ነበረ። አሁን እዛ በመገኘትህ የዱላውና የቡጢ ዘመኑን ቢያልፍ ከእነሱ ጋር ለመወያየት እነሱን ለማየት ነው ትልቁ ጉጉቴ ይሄ ነው።
በጣም ነው የማመሰግነው። በድጋሚ መልካም ጉዞ፣ መልካም የስራ ዘመን ጃዋር መሐመድ።
እኔም አመሰግናለሁ። Mm-hmm.
ወደ ተከታዩ ዘገባችን ስናልፍ ወደ ዚምባብዌ ነው የምናልፈው። የሰኞ ጠቅላይ ምርጫ ውጤት እየተጠበቀ ባለበት በዚምባብዌ የጦር ሰራዊት ወታደሮችና ፖሊሶች ዋና ከተማ ሐራሬ ውስጥ በተቃዋሚ ሰልፈኞች ላይ ተኩስ ከፍተው 3 ሰዎችን ገድለዋል። ቆንጅታዬ ዝርዝሩን ይዛለች።
በበርካታ ዓመታት ከተካሄዱት ሁሉ ከፍተኛ ትርጉም ባለው ምርጫ ጉዞ ላይ በመትገኘው በዚምባብዌ ዋና ከተማዋ ሐራሬ ላይ የተቃውሞ ሰልፉ እየተበራከተ መጥቷል። ሰኞ ዕለት የተካሄዱት ምርጫዎች ውጤቶች እስካሁን ይፋ አልተደረጉም። ቢሆንም ተቃዋሚ መሪው ኔልሰን ቻሚሳ ከወዲሁ ፕሬዝደንት ኤመርሰን ምናንጋጓን አሸንፊያለሁ እያሉ ናቸው። ስማቸው እንዳይገለጽ የጠየቁ ተቃዋሚ ሰልፈኞችም ብዙ የሚሉት አላቸው። በጦር ሰራዊቱ ይጠቀማሉ? እንዴት አንድ ጄኔራል ፕሬዝደንት ይሆናል? መንግስቱ እንዳለ በጦር ሰራዊት አባላት የተሞላ እኮ ነው ሲሉ ይሰማሉ ተቃዋሚ ሰልፈኛው። ትናንት ከቀትር በኋላ የጦር ሰራዊት ተሽከርካሪዎች ሐራሬ ጎዳናዎች ላይ ወዲያ ወዲህ ሲሉ ታይተዋል። የጥይት ድምጽም ሲያስተጋባ ነው ያመሸው። ታዛቢዎች ስጋታቸውን እየገለጹ ነው። የአውሮፓ ህብረትና የአሜሪካ ታዛቢ ቡድኖች ውጤቱ ሳይገለጽ በቆየ ቁጥር ውጥረቱ እየተባባሰ መምጣቱ እንደማይቀር ስጋታቸውን ገልጸዋል። አንዱም መሰረታቸው ዩናይትድ ስቴትስ የሆነውና በዓለም ዙሪያ የዲሞክራሲ ተቋማት እንዲጠናከሩ የሚሰሩት ዓለም አቀፍ ሪፑብሊካዊ ተቋም IRI እና ብሔራዊ ዲሞክራሲያዊ ተቋም NDI የጋራ ታዛቢ ቡድን አባል የሆኑት የቀድሞ የዩናይትድ ስቴትስ አምባሳደር ጆኒ ካርሰን ናቸው።
I think there is growing frustration since the election day, which was largely peaceful.
እንደሚመስለኝ በአመዛኙ ሰላማዊና ስርዓት የተከተለ ከነበረው ከምርጫው ዕለት ወዲህ ተቃውሞው እየተቀጣጠለ መጥቷል። ለዚህ ምክንያቱ የምርጫ ኮሚሽኑ ውጤቶቹን በማሳወቁ ላይ ዝግ በማለቱ ነው። የምርጫ ኮሚሽኑ ውጤቶቹን ሳያሳውቅ በቆየ ቁጥር ቁጣው እየተባባሰ ይሄዳል። ኮሚሽኑ ስራውን በገለልተኝነት እየሰራ አይደለም የሚለውንም ስጋት ያቀጣጥለዋል።
ዩናይትድ ስቴትስ ኮንግረስ አባሏ ካረን ባስ በበኩላቸው የሚከተለውን አሳስበዋል።
Shortly before coming here, we passed off out of the House of Representatives a resolution really calling on the
ወደዚህ ከመምጣታችን በፊት በተወካዮች ምክር ቤት ያሳለፍነው ውሳኔ አለ። ያ ውሳኔ የዚምባብዌ ሕዝብ ሰላማዊ፣ ግልጽና ፍትሃዊ ምርጫ እንዲያካሂድ ጥሪ ያቀርባል። United States የዚምባብዌ ፖሊሲዋን እንደገና ልታጤን እንደምትችልም አመላክተዋል። ያ በእንጥልጥል ነው ያለው።
ሂደቱ ይህን ባገናዘበ መልኩ እንደሚቋጭ ተስፋ አለኝ ብለዋል ኮንግረስውመን ካረን ባስ።
እንግዲህ የጋቢና ዝግጅታችን በዚሁ ተጠናቋል። በከላይ በጀመርነው ሙዚቃ ይሆናል የምንሰናበተው። ሃሽታግ ጋቢና ቪኦኤን በመጠቀም በትዊተርም በፌስቡክ ደግሞ @ቪኦኤአማሪክ ላይ አስተያየቶቻችሁን ላኩልን። ሳስተናግዳቸው ያመሸው ቴኖክ ሰማግዝ ነኝ። ሞክቢል ያበሮ ዝግጅታችን መርቷል። በዚህ ሙዚቃ እንሰናበት። መልካም ምሽት።
kun radio sagale americati